መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍ ታሪክ ፕሮግራማችን የኢሃፓ የወጣት ክንፍ ኢሃወሊ የኢትዮጵያ ህዝባዊ አብዮታዊ ወጣቶች ሊግ አሰራር ላይ በማተኮር በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ የመጨረሻውን ክፍል 22 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። የፈጣን ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን ማንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ አዎ መሪ መፈክሩን አሳልፍ ያልሰጥም የሰማታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱም እስክን ቤት የደም እንባ አንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየሁ በስተቀር ሁሉም ነጻ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ አዎ ደግሞ አለው አሁንም እምላለው በነበረ አቋሜ ዛሬ እምጸናለው ስልጣን ለጨበጠ አላጨበጨብም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 22 የመጨረሻው ክፍል
አቶ
ميراف أسراسبات غابيدنا وارانت كتنسعي بتالي يوبا ماغستو كاري قدنيو تشاچن ناغنيو اچو كالمت ايكو الزيولاي انديابكا تسمامان يان وساني جي تنسعي غاهدكو ليلا يمينا غرينا غر آلما نورون كارغا قطقوالا انديت اندت فتا اندينا غرينينا تاريكون انديت تناقق نقركوت غوش تغلق قلقوالنا انديه اوغاين كزيا بفيت سلهونا انتاق قطع ميلا جاوته ناتي يماريام ماهبر نبارات ከቶቿና ከቅርብ ዘመዶቿ ጋር የነበራት ረጅም እድሜ ያሳለፈ ማህበር ነው። አብዛኞቹ አባላት ከዚህ ዓለም በሞት ቢለዩም አሁንም አለ። በ1977 ዓመተ ምህረት እዛው እስር ቤት ሆኜ ቴዲ ወንድሜ ስንቅ ይዞልኝ ሲመጣ ማህበሩ ውስጥ ስለተፈጸመ አንድ አጋጣሚ እየሳቀ አጫወተኝ። በዚያ ዓመት የማህበሩ ተራ አንድ ዘመዳችን ቤት ነበር። ተበልቶ ከተጠጣ በኋላ የጽዋው ተራ የደረሳት ዘመዳችን ልጇን ወደ ውጭ አገር ተመላክ ታስብ ነበር አሉ። ስለዚህ ለማህበሩ አባላት የልጇ ጉዳይ እንዲሳካ ለማርያም ስለት ተሳሉልኝ ትላቸዋለች። ሁሉም በየተራ እየተነሳ ስለቱን ተሳለ። የእናቴ ተራ ሲደርስ ከተቀመጠችበት ተነስተ አልሳለም ትላለች። ሁሉም ደንግጦ ምን ሆንሽ ሲሏት የኔ ልጅ እስር ቤት እየማቀቀ ልጅሽን ያስፈታልሽ ብላችሁ ሳትሳሉልኝ ውጭ አገር ለሚሄድ ልጅ ተሳላላችሁ እኔ በበኩሌ አልሳለም ትላለች። ማህበርተኛው ሁሉ ከዋለ ቤቱም በጸጥታ ተዋጠ። ከነበሩበት የድንጋጤ ስሜት ሲወጡ ያለምንም ማቅማማት ለዘመዳችን ልጅ ሳይሆን ከከሴ በርሃ መውጣት ላለበት ለኔ ተሳሉልኝ። እኔ መፈታ ከሆነ በሚቀጥለው የጽዋ ዘክር ስለታቸውን ሊያስገቡ እያንዳንዳቸውን ተሳሉ። እናቴም ድል በድል ሆና ቤቷ ገባች። የእናቴ ነገር ሲገርመኝ ከረመ። ከስለቱ በኋላ ስለሚመጣው ውጤት ቆብም አልሰጠውት። እናቴን እንዴት እንዳሰቃየኋት እያሰብኩ ብዙ ምቾት ሳይሰማኝ ሰነበትኩ። ማስተማር እንኳ አስጠልቶኝ ነበር። ጥቂት ሳምንታት አለፈ። አንድ ቀን የአክስቴ ልጆች ቆንጅትና መሰረት ሊጠይቁኝ መጡ። ትንሽ ካጫወቱኝ በኋላ አባታቸው የታሰርክበትን ምክንያት በዝርዝር ጽፈህ ላክልኝ ብለዋል አሉኝ። ከሽክፈተው ባለስልጣን አልነበረም፣ የትምህርት ሚኒስቴር ሰራተኛ ነው። እንዲያውም ደርግን ከሚጠሉ ሰዎች አንዱ ነበር። የጉዳዩን ዝርዝር የፈለገው ምናልባት አንድ የሚያውቀው ባለስልጣን ካለ ሊጠይቅልኝ ይሆናል ብዬ ነው ያሰብኩት። እኔን ለመርዳት ከፈለገ ነፍስ ያላቸው የደርግ ሰዎችን ማወቅ ግድ ይለዋል። እኔ የፖለቲካ እስረኛ ነኝ፣ ያውም ኢህአፓ እና የሌለብኝን የመፈታት ሐሳብ ሳልፈልገው አሳሰበኝ። ልክ እንደተባልኩት በሚቀጥለው ሳምንት ማስታወሻ ጽፌ ላኩለት። የጽሑፉ ዋና ሐሳብ መቼና እንዴት እንደታሰርኩ፣ መቼና እንዴት እንደተፈታሁ ለመርማሪው በነገርኩት መሰረት ያባውስ የነበረኝን ደረጃ ሁለት ጊዜም ስትታሰር ጉዳይን የያዙትን የመርማሪዎች ስም በመጥቀስ ነበር በጥንቃቄና በዝርዝር የጻፍኩት። አርፌ የታሰርኩት ሰው ልፈታ ይሆን ማለት ጀመርኩ። በዚያ ዓመት 10ና 15 የኛ ልጆች በተደጋጋሚ መፍታት ጀምረው ነበር። በዚያ መሰረት ከኔ በላይ የነበሩ ጥቂት ልጆች በአንድ ወቅት ጸሐፊያችን የነበረውን ጨምሮ ቀድመውኝ ተፈተዋል። ያም ሆኖ በኢህአፓ መዋቅር ከኔ በታች የነበሩ በርካታ ልጆች አልተፈቱም። ደርግ ማንን ፈቶ ማንን እንደሚያስቀር ምንም አይነት ቀመር የለውም። ይህንን እኔ ብቻ ሳልሆን ሁሉም እስረኛ በደንብ ያውቀዋል። እኔ ራሴን ተማንም ጋር አላወዳደርም። ልጆች ሲፈቱ ምን ደረጃ እንደነበሩ ለማወቅ እንኳን አልሞክርም። አንዳንዶቹ እንዲያውም የቅርብ ጓደኞች የጨመር 10 እና 15 ዓመት ተፈርዶባቸዋል። እናም ተፈታለው ሳይሆን ቢያንስ ልክ እንደነሱ ይፈረድብኛል እንጂ የፍቺን ጉዳይ ሆዴ ገብቶ አያውቅም። እንዲያውም መቼም ደርግን አላምንም አይደል? አጭበርብሬ ስለተፈታው በበቀል ሊገልዱኝ ይችላሉ የሚል ሐሳብ አንዳንዴ ብልጭ ይልብኝ ነበር። አንድ ቀን መስከረም 13 ቀን 1977 ዓመተ ምህረት በራችን ደጃፍ ድንጋይ ላይ ቁጭ ብዬ ወጣጥባለሁ። ግቢው በተነጻጻሪነት ረጭ ብሏል። ሁልጊዜ የፍች ስም የሚጠራ ልጅ ቀጠሮ ግቢ መሃል ላይ ሲቆም አየሁት። የተፈቺዎችን ስም ለመጥራት እንደመጣው ያለው የያዘውን ወረቀት ልብቱ ስር ከተተና አንድ ያጨበጨበ። ከቤት ውጭ የነበረ ሰው ሁሉ አትኩሮቱን ወደሱ ማድረጉን ሲረዳ ፊቱን ወደ ሁለተኛ ቤት አዙሮ ለመጥራት ተዘጋጀ። እኔም ከወጣጣባዬ ቀና ብዬ አየሁት። ንጉሴ ተሾመ የመጀመሪያው ልጅ ስም ነበር። አለማየሁ ጸሐዬ አውቀዋለሁ። አልዓዛር ሀብቶም ልቤ ትርክክ አለ። ጓደኛዬ ነው። አጽብሃ ገብረ ኢየሱስ ያንተ ያለህ አንድ ክፍል ነን። ኢሳይያስ ከበደ የማውቃቸውን ብቻ ነው እንዴ የሚጠሩት? እሸቱ ገብረ መስቀል በለው አውቀዋለሁ። ክፍሌ ተክለ ወልድ እንዲህ ነው እንጂ። ግርማ ዘውዴ ዋና ወዳጄ ዮሐንስ ስዩም ወዴት ጠጋጠጋ ግዛው ክብረት የምድሬ ሐባስም ቀጠለ። 11ኛ ስም ሲጠራ ከተቀመጥኩበት ተነሳው። የራሴ ስም አልመስልህ አለኝ። ከዚያ በኋላ የተጠሩትን ልጆች ስም እሰማለሁ እንጂ ማን ምን እንደሆነ የትኛው ክፍል እንዳለም አላውቅም። ለማ በሽር፣ ይልማ አስፋው፣ ይስማው መብራቱ፣ ደረጀ ያዘው፣ ዓለሙ ተሰማ፣ ከበደ ወርቁ፣ ሚስባህ መሐመድ። ሁላችሁም ጋቢና ዋራንት። ከቆንኩበት ሳልንቀሳቀስ እጄ በባቄላ ክት እንደተጨማለቀ ጥቂት ቆየው። የነቃሁት ድንገት ዲበ ጓደኛዬ መጥቶ ሲያቅፈኝ ነው። ከዚያ የሚያውቀኝ ሁሉ እየመጣ ይጨብጠኛል፣ ያቅፈኛል። በቃ በቃ ልብሱን ይቀይርበት በማለት ጭምቱ ጓደኛዬ እስክንድር አስለቀቀኝ። ወደ ቤት ገባሁና ለመጨረሻ ጊዜ ከላይ ላይ የማይወልቀውን ከጋራጅ ሰራተኞች ላይ የገዛሁትን ያንን ጥቁር ሰማያዊ ቱታና የ75 ሳንቲም በረባሶ ጫማ አውልቄ ጣልኩት። የራሴን ሸሚዝና ሱሪ ለብሼ የማን እንደሆን ያላወቅኩትን አሮጌ ነጠላ ጫማ አድርጌ ወደ ተጠራውበት አስተዳደር ቢሮ ሄድኩ። የተጠራነውን የሀፓዎች በሙሉ በመኪና አሳፍረው እዛው የገሃነም ስፍራ ማዕከላዊ ወሰዱን። ወዲያው በምህረት እንደ ተፈታን የሚገልጽ ቁራጭ ወረቀት ሰጥተውን ውጡ አሉን። ለሁለተኛ ጊዜ የታሰርኩት 5 ዓመት ከ11 ወር የቀድሞው 1 ዓመት ሲደመር በ6 ዓመት ከ11 ወር ዕዳዬን ጨረስኩ። የሚገርም ነው። ማን አስፈታኝ ብለህ ነው የምታስበው? ማርያም፣ ያክስትህ ባል፣ ወይስ በደርግ ቀመር ተራ ደርሶህ? ምን ለማለት ነው? አሁን ይሄ ጠፍቶህ ነው? በእናቴ ልመና ያስፈታችኝ ማርያም ነች። ምን ትሆን? ከት ብዬ እየሳቅሁ ልክ ነህ፣ እነሱ ናቸው አልኩትና በሐሳብ ተዋጥኩ። ትንሣኤም እንዲሁ ከሐሳባችን ስንነቃ እንዳታስቅብኝ አለና እንዲህ አለኝ። አብዛኛው ታሪኬ እንደኔ የበታች አካል ከነበሩት ከሞቱትም ሆነ በሕይወት ከተረፉት ልጆች ጋር በጣም ይመሳሰላል። ይህንን ታሪክ ስነግርህ ከያፓ የወጣት ክንፍ ጋር በተለይም በተወሰነ አካባቢ የተፈጸመውን ነው። አማራጭ ስለሌለኝ ያን ውስብስብ የወጣት ክንፉን እንቅስቃሴ እንኳን እኔ ላይ የነበሩት እንኳን አን ሁለቱ መከሩት እንጂ አሟልተው አልጻፉትም። የይሐፋ የወጣት ክንፍ ማዋቀር ከላይ እስከታች መርዘሙ ብቻ ሳይሆን ውስብስብና በመላ ኢትዮጵያ የተዘረጋ ነበር። ያባላቱን ብዛት እንዲሁ የትየለሌ ነበር። ጥራቸውን ማወቅም አይሞከርም። በዚህ ላይ በጣም ሚስጥራዊ ድርጅት ስለነበር የሌላውን ማዋቀር ይቀርና ደራሴ ማዋቀር ውስጥ የነበረውን እንቅስቃሴ ሁሉንም አታውቀም። ለደነስ ይባልም በጽሁፍ የሚቀመጥ ነገር አልነበረም። ይብዛሚነስም ብዙ ነገር ያውቃሉ የምትራቸው የወጣት ክንፉ ማዕከላዊ ኮሚቴ አባላት አልቀዋል። የበይነ ቀጠናው ኮሚቴ ቢያንስ 3 ዙር እየተተኩ አልቀዋል። ካንዲት አባላችን በስተቀር በህይወት ያለ ሰው መኖሩን አልሰማውም። ምናልባት በመጨረሻው ወራት ከተመረጡት ልጆች በስተቀር ከ1968 ዓመተ ምህረት ጀምሮ የዞን አባላት የነበሩ ልጆች እንደማይኖሩ እወራረዳለሁ። ታዲያ እንዴት ሆኖ ነው የኢሃፓን ተውና የወጣት ክንፉን ታሪክ መጻፍ የሚቻለው? እናም ከዛሬ የነገርኩ ታሪክ የአዲስ አበባ የወጣት ክንፉ ታሪክ ነው ብለህ ለጋደኞቻችን አውርተህ መሳቂያ እንዳታረገኝ። እሺ፣ ያንተ ታሪክ ስለሆነ የትንሣኤ ታሪክ ልበለው? እሱም አይሆንም። እኛ ልጆች የሰሩትንና ህልማቸውን ጽናታቸውንና ሰቆቃቸውን ነግሬ የለ እንዴ? በጣም ጥሩ ጨርሰናል ስለው ቀጥሎ ደግሞ እንዲህ አለኝ። ጓደኛዬ፣ እኔ እናንተ ከዛሬ ጀምሮ ጨርሰናል። ከዚህ በኋላ የሚነገርም ሆነ የሚጻፍ ታሪክ የለኝም። እኛ ልጆች ያለፉበትን ሰቆቃ አይደለም ለዚህ ዘመን ልጆችና ለወደፊቱ ያገሬ ልጆች፣ ለጠራት አገር ልጆች እንኳን አልመኘውም። የትኛውም መንግስት በገዛ ዜጎቹ ላይ ያን መሰል ሰቆቃ ሊደግመው አይደለም ሊያስበው አይገባም። በመጨረሻም አሁን የምናየው በኢትዮጵያና በኤርትራ ወጣቶች ላይ እየደረሰ ያለው የበረሃና የባህር ላይ ስደት ሰቆቃ ሊቋጭ ይገባዋል እላለሁ። ይህን ታሪክ እዚህ ላይ ብንጨርሰው ደስታውን አልችለውም። ሆኖም እኔ ስፈታ በርካታ ልጆች እስር ቤት ነበሩ። እቻቸው የሄድኩት እኒያ ልጆች በሙሉ የተፈቱት ከአራት ልጆች በስተቀር እኔ ከተፈታው ከአስር ወራት በኋላ ነው። በእነዚህ 10 ወራት ከዚህ በረሃ ውስጥ ምን ተከሰተ እኔ አላውቅም። እነሱ ግን ያውቁታል። እኔ ብነግርህ አያምርም። ስለዚህ የተወሰኑ ልጆችን ጠይቄ በጽሑፍ ሰጥተውኛል። የዚያን ጊዜ እስረኞችን ስም ከናባታቸው ቢያንስ ከመቶ እስከ 200 የሚሆኑትም አሁንም ድረስ መጥራት የማይረሱ ልጆች የጻፉልኝ ነው። አንብበውና ከነገርኩ ታሪክ ጋር ቀላቅለው። በእውነትም የኢሃፓ ልጆች ታሪክ ከሚገመተው በላይ ውስብስብ ነው። የትንሣኤ ታሪክ ግለ ታሪክ ብቻ ነው። ያም ሆኖ በቀጥታም ሆነ በተዘዋዋሪ ከሌሎች የኢሃፓ ልጆች ጋር በጣም ይመሳሰላል። የሁሉም ተልእኮና ዓላማ አንድ አይነት ስለነበር የከፈሉት መስዋዕትነት አንድ አይነት ነው። ትንሣኤ እንዳለኝ የኢሃፓ አባላት ሙሉ በሙሉ በሚባል መልኩ የተፈቱት ከአስር ወራት በኋላ ነበር። በእነዚያ 10 ወራት አዲስ አበባ ወህኒ ቤት ውስጥ ቢያንስ ወደ 4 የሚሆኑ ትላልቅ ጉዳዮች ተከስተዋል። በዚያ ዙሪያ ጽፈው የሰጡትን የአምስት ልጆችን ጽሑፍ አነበብኩ። በሚገርም ሁኔታ የሁሉም ርዕሶች ብቻ ሳይሆን ዝርዝሩም ተመሳሳይ ነበር። የኮሌራ መነሳት፣ የፍርደኛ እስረኞች ለብርቱካን ለቀማ ዘመቻ መሄድ፣ የመንግስቱ ኃይለማርያም የእስር ቤት ጉብኝት፣ የአርባ ሰዎች መገደልና የታላቁ ፍቺ ጉዳዮች ነበሩ። እዚህ ግባ ከማይባል ልዩነት በስተቀር የተነጋገሩ ይመስል የአምስቱም ልጆች ጽሑፍ አንድ አይነት ነበር። ስለዚህ ምስክርነታቸውን አንድ ሰው እንደ ጻፈው አድርጎ ማቅረብ የተመረጠ ሆኖ አገኘሁት። ኮሌራው። ያ አስፈሪ የኮሌራ በሽታ ወህኒ ቤት ውስጥ እንዴት እንደገባ አይታወቅም። እስረኛው የሚያውቀው ነገር ካለ አንድ ነገር ነው። ኮሌራው ብዙ ሰዎችን ጠራርጎ በመውሰዱ የእስረኛው ሞራል መነካቶ በሽታው በተነሳ ሰሞን መንግስት ኮሌራው ወደ ከተማ እንዳይዛመት በማለት እስረኛው ከቤተሰብ ጋር የነበረውን ግንኙነት እንዲቋረጥ አርጎ ከውጭ ምግብም ማስገባት አይቻልም አለ። መንግስት የሚሰጠው ምግብ ያው የቀድሞው አስካሪ ዳቦና የማይታጠብ ቆሻሻ ወጥ ነበር። ናም ኮሌራ እስረኛውን አደቀቀው። እርዳታ ለመስጠት ከቀይ መስቀል የመጡ የህክምና ባለሙያዎች ነበሩ። የቻሉትን ሁሉ አርገው በሽታውን መቋቋም ችለዋል። በመሃል የወቅቱ የአገር አስተዳደር ሚኒስትር የደርግ አባል እንዳለ ተሰማና የጤና ጥበቃ ሚኒስትሩ እስር ቤቱን ጎብኝተው ሩዝ፣ ፓስታና ማኮሮኒ በፍጥነት ይመጣላቸዋል ብለው ቃል ገቡ። ቀይ መስቀልም የባለስልጣናቱን ቃል ሰምቶ ነው አሉ የመመገቢያ ቁሳቁስ ልቻል ብሎ እርዳታ ሰጠ። እርዳታውም በአንድ እስረኛ ሂሳብ የምግብ ሳህን፣ ሽኳ፣ ማንኪያ፣ ኩባያ፣ ቱታና ብርድ ልብስ ነበር። የሚገርመው በሙስና የተጨማለቁት የእስር ቤቱ አስተዳዳሪዎች መርካቶ ወስደው ለነጋዴ ቸበቸቡት። ከቀይ መስቀል እርዳታ የምፈልገው የሰው ኃይል ሳይሆን መድኃኒትና ቁሳቁስ ብቻ ነው እያለ ሲከራከር የነበረው አስተዳደር እቃዎቹንና አብዛኛውን መድኃኒት ለነጋዴ ሽጦ ዋናው የኮሌራ መከላከያ ኦአርኤስ ስለሆነ አብዝታችሁ ጠጡ እያለ ለእስረኞች በገፍ ያቀርብ ነበር። በተጨማሪም ለተወሰኑ ቀናት ሁለት ኪኒኖች ለሁሉም እስረኞች ይታደል ነበር። እስረኞቹ ደግሞ አንድ ዘዴ ነበራቸው። ነጭ ሽንኩርት እያስገቡ ይውጡ ነበር። ለጽዳት የሚሆን ሳሙናም እንዲሁ እንደ ካቲካላና ውስኪ ውድ መሆን ጀምሮ ነበር። በእውነትም ሁለቱም ዘዴዎች በሽታውን ለመከላከል አስተዋጽኦ አድርገዋል። ያቺ ኦአርኤስ የምትባል የድርግ መድኃኒት ኮሌራን ብቻ ሳይሆን ለሌላ ለተደበቀ በሽታ መፍትሄ ሆና ከረመች። አንድ ቀን በደረቅ ወንጀል የተከሰሰ ወጣት ሆዱን ቆርጦት መሬት ላይ ይንፈራፈራል። የወህኒ ቤቱ የጤና ባለሙያም ያመመህ ኮሌራ ስለሆነ በብዛት ኦአርኤስ ጠጣ ይለዋል። እንደተባለውም ያ ምስኪን ልጅ ኦአርኤስ በብዛት ይጠጣል። ለካ ልጁ ሆዱን የቆረጠው የወስፋት በሽታ ነው። በብዛት ለጠጣው ኦአርኤስ ምስጋና ይግባውና በጣም አስመለሰው፣ በሽታውም ለቀቀው። ታዲያ ይሄ የወህኒ ቤቱ የጤና ባለሙያዎች አዲስ ግኝት አይደለም። የወህኒ ቤቱ ባለስልጣናት ቢክዱትም ኮሌራው በርካታ ሰው ገደለ። ሁኔታው ስላሰጋቸውና ወሬው በአዲስ አበባ ከተማ ስለተሰራጨ በበሽታው የተያዙትን ሰዎች የተለየ የማግለያ ስፍራ አዘጋጅተው አስቀመጧቸው። ከጤና ጣቢያው በተጨማሪ የወህኒ ቤቱን ትምህርት ቤት እንደ ሆስፒታል ተጠቀሙበት። ታመው የተኙ ልጆች እንደሚናገሩት ከሆነ ተገልለው ከመቆየታቸው ውጭ ከሌላው እስረኛ የተለየ ሕክምናም ሆነ እንክብካቤ እንዳልተደረገላቸው ይመሰክራሉ። ለቀሪው እስረኛ የሚሰጠው ሁለት ኪኒንና በገፍ የሚታደለው ኦአርኤስ ብቻ ነበር። ለነገሩ የታመሙት ልጆች ተገልለው መቆየታቸው በሽታው የበለጠ እንዳይስፋፋ ትልቅ እገዛ አድርጓል። በኮሌራው የተያዙ የኢሃፓ ልጆች ቢኖሩም የሞቱ ግን አልነበሩም። ይህን ንዑስ ርዕስ ከመዝጋታችን በፊት ከዚሁ ጋር የተያያዘ አንድ ነገር እናስታውስ። በከሴ በረሃ የነበሩት እግር ኳስ ዳኞች መካከል አንዱ በበሽታው ላይ ረሃብ ተጨምሮበት አቅሙ በጣም ይደክማል። መንቀሳቀስ ተስኖት አልጋው ላይ ተጋድሟል። ምርጦቹ የኦአርኤስ ባለሙያዎች በጉብኝት ወቅት ነካ ነካ ሲያደርጉት አልንቀሳቀስ አለ። አቅም አንሶት ማለት ነው። ባለሙያዎቹም አካሉን ሳይዳብሱ የልብ ትርታውንም ሳያዳምጡ ገንዙት ሞቷል ብለው ትዕዛዝ ይሰጣሉ። ለካስ ያ የእግር ኳስ ዳኛ ትንሽ ይሰማ ነበር። የሞት ሞቱን አፉን ከፍቶ ድምፅ ያሰማል። ምን ማለት ፈልጎ እንደሆነ ግልጽ አይደለም። የተናገረው ምንም ይሁን ምን ሰውየው አለመሞቱን ለመግለጽ ፈልጎ ነበር። ይህን ጊዜ አንደኛው የጤና ረዳት ምን ቢል ጥሩ ነው? አልቪትሮ ፊሽካ ነፋ። زمچاو بزیاو به اسرس دیمتو سباس من تامت مرت نبر کلوم یه تفرد بچه سنیوچ لتتنا لبرتوکان دکما وده متحارا لمهیر تزگاجو تبالو یه تفرد بچه سووچ کل تفرد بچه لملیت یه تدرگ بتاسترار راسونی چاله دراما نبر یکر چلی استدادر فردنیا سنیوچن کل تفرد بچه یمیلی በስራት የተዘጋጀ ዶሴ እንደሌለው የተረጋገጠው ያኔ ነው። ያን ቀን ፍርድ ያገኛችሁ ሰኞች በሙሉ ወደ ኳስ ሜዳ እንድትሄዱ የሚል ጥሪ ተላለፈ። በተዛዙ መሰረት ፍርደኞች ሜዳው ላይ ተገኙ። ወዲያው ጉዳዩ የሚመለከታቸው ባለስልጣናት ተራ በተራ መግለጫ መስጠት ጀመሩ። ሰኞቹ የት እንደሚሄዱ፣ ስለ አካባቢው ውበትና ለምነት ምን ምን እንደሚሰሩ ስለሚያገኙት ጥቅማጥቅ፣ ስለሚባሉት የምግብ አይነት፣ ስለሚተኙበት አልጋ፣ በወር ስለሚያገኙት ደሞዝ ወዘተ ለሰኞች ተነገራቸው። መግለጫው የተሰጠው ሙሉ ቀን ነው። ያን ያህል ጊዜ ይፈጀው እስረኞቹ መተሃራ በሚቆዩበት ወቅት የሚበሉትን የምግብ ዝርዝር ሲነበብ አላልቅ ስላለ ነው ሲል አንዱ ፖለቲከኛ ተቀኝቷል። የዚያን ዕለት ድራማ የተካሄደው በኳስ ሜዳ ብቻ ሳይሆን በቀሪው ፍርድ ባላገኙት እስረኞች መሃል ጭምርም ነበር። ቀሪዎቹ የቀጠሮ እስረኞች እቤት ውስጥ ተቆልፎባቸው ያለ ምግብ ቀኑን ሙሉ እንዲቆዩ ተደረገ። ዳቦ ጋጋሪዎችና ወጥ ሰሪዎች ፍርደኛ ስለነበሩ ወደ ሜዳ ወጥተዋል። ምግብ የሚያዘጋጅ ሰው ማድ ቤት ውስጥ የቀረ አልነበረም። ስለዚህ ሁሉም ፍርደኛ ሜዳ ላይ ዳቦ ውሃ እያለ ይጮሃል። የቀጠሮ እስረኞች ደግሞ እቤት ውስጥ ሆነው የምግብ ያለ በማለት በመስኮት በኩል ይጮሃሉ። ጥቂት የናዚዎችን የእስረኞች ማጎሪያ አውሽዊዝን እስኪያስታውሱ ድረስ በረሃብና በውሃ ጥም ተቃጠሉ። ምሽት ላይ የወህኒው ባለስልጣናት ወደ እስር ቤት አካባቢ መጡ። በስራ ተወጥረው ነበር። አስረኛና አስራ አንደኛ ቤት ውስጥ የነበሩትን እስረኞች ወደ ተለያዩ ክፍሎች ደለደሉ። ከዚያም በረሃብና በውሃ ሲንገበገቡ የዋሉትን ፍርደኛ እስረኞች በቆርቆሮ በተሰራው የትኋን መፈልፈያ ቤት አጎሯቸው። ስራው ሌሊቱን ሙሉ ሲከናወን አደረ። በማግስቱ ጧት የቀጠሮ እስረኞች በር ተከፈተላቸው። ወዲያው ዘማች የእስር ጓደኞቻቸውን ሁኔታ ለማወቅ ከተለያየ ክፍል እና ክልል የነበሩ እስረኞች አስረኛና አስራ አንደኛ ቤት ደጃፍ ላይ ተቆለቆሉ። አካባቢው ታመሰ። ዘማች እስረኞች ቤት ውስጥ፣ ቀሪው የቀጠሮ እስረኛ ደግሞ ከውጭ በመሆን ይንጫጩ ጀመር። ማን ምን እንደሚል መለየት ያስቸግራል። ይህ በእንዲህ እያለ ድንገት አንድ የወህኒ ቤት ሻምበል በቅጽል ስሙ በረባሶ ይከሰታል። ማንም ባልጠበቀው ሁኔታ እደጅ ያለውን እስረኛ በዱላ ይሸልጠው ጀመር። የሁሉ እስረኛ ግማሹ ጫማውን ጥሎ ቀሪው ለዘማቾቹ ሊያቀብል የነበረውን ዕቃ በመወርወር ወዳገኘበት አቅጣጫ ተበተነ። ረፋዱ ላይ የወህኒ ቤቱ እስረኛ መምህራን ስብሰባ አካሄዱ። የፖለቲካ ፍርደኞችን ከዘመቻ ለማስቀረት ሁለት ዘዴዎችን አቅደው የወህኒ ቤቱ አስተዳደር ጽህፈት ቤት ሄዱ። የመጀመሪያው ሐሳብ በወህኒ ቤት ውስጥ የሚገኘው የማምረቻ ማዕከል ላይ የተንተራሰ ነበር። አብዛኞቹ የማዕከሉ ሰራተኞች ፍርደኞች ናቸው። እናም ይህ ለመንግስት ከፍተኛ ገቢ የሚያስገባ ተቋም በዘመቻው ምክንያት የመዘጋት እድሉ ከፍተኛ ነው። ማዕከሉ ከተዘጋ በጸረ ምርትነት መንግስት ሊጠይቃቸው እንደሚችል ውስጡ ማስፈራሪያ ያዘለ ምክር ሰጥቷቸው፣ የወህኒ ቤቱ ኃላፊዎችም ቀደም ብለው ያላዩትና አደገኛ መዘዝ ሊያስከትል የሚችል ውሳኔ የወሰኑ መስሏቸው የማዕከሉ ሰራተኛ የሆነ ፍርደኛ ከዘመቻው እንዲቀር ያለማመንታት ተስማሙ። ሁለተኛው ሐሳብ ደግሞ ዋነኛውና ድብቁን አጀንዳ የፖለቲካ እስረኞችን ከመተሃራ የማስቀረት እቅድ ማስፈጸም ነበር። የእስረኞቹ ተወካዮች መምህራን እንዲህ አሉ። ሁሉም እንደሚያውቀው ጓድ ሊቀመንበር መንግስቱ ኃይለማርያም እስር ቤቶችን ወደ ትምህርት ቤት እንቀይራቸዋለን ብለዋል። ፍርደኛ የሆኑ የፖለቲካ እስረኞች ዘመቻ ከሄዱ ትምህርት ቤቱ ይሽመደመዳል። በተለይ የወህኒ ቤቱን ፖሊሶችና አስተዳደር ሰራተኞችን የሚያስተምሩት የማታ መምህራን የፖለቲካ እስረኞች ስለሆኑ ቢያንስ የማታው ተመርጥ ይቋረጣል። የጓድ መንግስቱም ራይ ይከሽፋል እና ምን ይሻላል? የስበይቶ ኃላፊዎች ማን ሞኛል በማለት ሐሳባቸውን ቀየሩ። የሊቀመንበሩ ራይ ከመከሽፍ ዘመቻው ይከሽፍ በማለት ያለምንም ቅድመ ሁኔታ ሐሳባቸውን ተቀበሉ። ይህም ማለት የኢሃባ ፍርደኛ እስረኞች በወባ በሽታ እየተሰቃዩና በጉልበት ሥራ ከሚማቅቁበት መተሃራ እንዲቀሩ ሆነ። የመተሃራ ዘመቻው በዚህ አያበቃም። በሻቢያ ጉዳይ የታሰሩ ፍርደኛ እስረኞች ተዘምታላችሁ ተብለው አንድ መኪና ላይ ተሳፍረዋል። ከነዚህ መሃል ፍስሽ የሚባል እስረኛ ነበር። በመሃል ሻለቃ ተክልሽ የተባለው የወህኒ ቤት አስተዳደር ሰራተኛ ኤርትራዊ ነው። ዘማቾችን መጎብኘት ይጀምራል። እስረኛው ፍስሽ መቼም መሄዴ ተረጋግጧል ብሎ ድምጹን ዝቅ በማድረግ ሻለቃ ተክልሽን ሙልጭ አርጎ ይሰድበዋል። የሰደበው በትግርኛ ነው። ቃል በቃል ባይሆንም የሀገር ክነጻነት የከዳ የደርግ ቡችላ ብሎ ነው አሉ። በወቅቱ ኤርትራ የኢትዮጵያ አካል ነች። ሻቢያ ደግሞ ኤርትራን ለመገንጠል እየታገለ ነው። ፍስሽ የስድቡን ምላሽ ከሻለቃው ለመስማት በመጠባበቅ ላይ ያለ ሻለቃው ስድቡን በምን አይነት በቀል መመለስ እንዳለበት ያውጠነጥን። አንድ ወታደር ካስተደረር አካባቢ እየሮጠ ይመጣል። የሻቢያ አስረኞች ወደ መተሃራ እንዳይሄዱ የሚል የስልክ ትዕዛዝ ከደህንነት ቢሮ መምጣቱን ለሻለቃ ተክልሽ ይነግረዋል። እውነትከን ነው? ሁሉም ወንበዴ ዘመቻ እንዳይሄዱ ተብሏል? አጣርተሃል? ይለዋል ሻለቃ ተክልሽ ወታደሩን። አዎ ጌታዬ ይላል ፖሊሱ ፍርጥም ብሎ። ያን ጊዜ ሻለቃው መኪናው ላይ ወደ ተሳፈሩት እስረኞች ዞር ብሎ ፍስሽን አተኩሮ ያየዋል ፈገግ በማለት። ፍስሽ ውረድ ውረድ፣ ይቅርታ፣ ሁላችሁም የኤርትራ ወንበዴዎች ውረዱ፣ በአስቸኳይ ውረዱ ይላቸዋል። ፍስሽ መብረቅ የመታው ያህል መኪናው ላይ ቆሞ ቀራሉ። ከዚያስ ምን ሆነ? ተክልሽ ፍስሽን ለብቻው ነጥሎ ቀዝቃዛ ክፍል ውስጥ በብረት ሰንሰለት አስሮ ዘግቶበት ከረመ። ወያኔ አዲስ አበባ ሲገባ ፍስሽና ተክልሽ ቦታቸውን ቀያይረው ይሆን? ሊሆን ይችላል፣ ግን ማንም አላወቀም። የዘማቹ ማመልከቻ። አንድ የፖለቲካ የፍርድ እስረኛ ሁኔታው በግልጽ ባልታወቀ ምክንያት መተሃራ ሄዷል። ሁሉም የፖለቲካ እስረኛ ከዘመቻ ቀርቶ እንዴት ሆኖ ያ ልጅ ብቻውን ሄደ የሚለው ጥያቄ በጣም አነጋጋሪ ሆነ። ከመዝጋቢዎቹ አንዱ ሆን ብሎ ስሙን ሰርዞት ወይም ዘሎት ይሆን? አንዳንዶች አዎ ሆን ተብሎ መሆን አለበት ይላሉ። ሌሎች ደግሞ በምንም አይነት ሁኔታ እንዲህ አይነት ተንኮል የሚሰራ እስረኛ አይኖርም፣ ቢኖርም እንኳ ልጁ ራሱ ምን ይሰራል? የፖለቲካ ፍርደኛ ነኝ በማለት መጮህ የሚችልበት እድል ነበረው። ራሱ አውቆ ነው ሳይመዘገብ የቀረው ይላሉ። ሚዛን የሚደፋውም ይግምት ነው። ያ የፖለቲካ እስረኛ ለምን መተሃራ መሄድ መረጠ? ራሱ ፈልጎ ነው የሄደው የሚለው እውነት ከሆነ ሁለት ምክንያቶች አሉ። በመጀመሪያ ልጁ የመጥፋት እቅድ ያለው ሊሆን ይችላል። ስለዚህ ከአዲስ አበባ ወህኒ ቤት ይልቅ መተሃራ ይሻለዋል። ከዚህ አንፃር የልጁ ውሳኔ ትክክለኛ ነው። ሁለተኛው ደግሞ የወህኒ ቤቱ አስተዳደር የገባውን ቃል ኪዳን ብርቱካን እየበሉና በክፍያ እየሰሩ መታሰር አምኗል ማለት ነው። ያ ከሆነ ደግሞ በጣም ተሳስቷል። ለማንኛውም ይኸው ሰው በዘመተ በጥቂት ቀናት ውስጥ ምክንያቱ ባልታወቀ መንገድ እጅና እግሩ ተቆላልፎ ለሕክምና ወደ ወህኒ ቤት ተመልሶ መጣ። እንደ ድል ሆኖ ትንሽ እንደቆየ ሙሉ በሙሉ ከበሽታው ዳነ። ሁለተኛው የፖለቲካ ፍርደኛ ደግሞ መምህራን ባረከቁት የሴራ እቅድ መሰረት መተሃራ ከመሄድ ተርፎ ነበር። እሱ ግን ሞቼ እገኛለሁ አለ። በፈጠረ አምላክ ቢባል ሊሰማ አልፈለገም። ጓደኞቹ እያዘኑ የቻሉትን ያህል በማድረግ ሸኙት። ካልሄድኩ ያለበት ምክንያት ከላይ እንደተጠቀሰው ልጅ የመጥፋት እቅድ ይኖረዋል ወይም ደግሞ የተሻለ እስር ቤት ይሆናል ብሎ አስቦ ሊሆን ይችላል። ዋናውን ምክንያት የሚያውቀው ግን ራሱ ነው። ዘመቻ የሄደው ሂዶ የቀረውም ቀርቶ ሁሉም ነገር ከተረሳ በኋላ ከአንድ የመተሃራ እስረኛ ለወህኒ ቤቱ አስተዳደር የተጻፈ ማመልከቻ መጣ። የላከው የደብዳቤ ይዘት በራሱ ፈቃድ መሄዱን በመግለጽ አካባቢው ስላልተስማማው የመልሱኝ ተማጽኖ ነበር። መልስ ግን አልተሰጠውም። መሰል የልመና ደብዳቤዎችን በተደጋጋሚ ጻፈ። አስተዳደሩ ግን ላንዱም ደብዳቤ መልስ ሳይሰጠው ቀረ። የሰውየውን መጨረሻ የሚያውቅ ሰው አልተገኘም። ጨለማው መስከረም። መስከረም 24 ቀን 1978 ዓመተ ምህረት የዋለው አርብ ቀን ነበር። ሁሉም እስረኛ የቀን ተቀን ተግባሩን ሲያከናውን ውሏል። ረፋድ ከሰዓት በኋላ ያልተለመደ የስም ጥሪ ተጀመረ። የዚያ ሰዓት ጥሪ በከሴ በረሃ ታሪክ ያልተለመደ ነው። በከርቸሌ የሚገደልም ሆነ የሚፈታ ሰው የሚጠራው በስራ ሰዓት ነው። የስም ጥሪውን በሁሉም ክልል እየዞረ የጠራው አወቀ የሚባል ራሱም እስረኛ የነበረ ካቦ ነው። አወቀ ረጅምና ጠቆር ያለ ሲሆን ከመታሰሩ በፊት ወታደር ነበር። የዚያ ዕለት ጥሪ ግራ የሚያጋባው ሌላ ነገር የተጠሩት በሙሉ በማግስቱ ተዘጋጅተው እንዲጠብቁ ነበር የተነገራቸው። የተጠሩት ሰዎች ስብጥር ሲታይ አብዛኛው የኢህአፓ ልጆች ናቸው። ቀሪዎቹ የጂሆቫ እምነት ተከታይ ፓስተሮች ነበሩ። ጥሪው የፍቺ ሊሆን እንደሚችል ብዙዎች ለሰከንድ አልተጠራጠሩም። በዚህ ተነሳ በተለያየ ክፍል ለአንዳንድ ልጆች የሽኝት ዝግጅት ተደረገ። ያም ሆኖ ስማቸው ከተጠራው መሃል ጥቂቶቹ ለግድያ እንደተጠሩ ደመነፍሳችን ነግሮናል በማለት እቃቸው ለቤተሰብ እንዲሰጥላቸው ለቅርብ ጓደኞቻቸው አደራ ሲሉ ነበር። ለምሳሌ ቀጠሮ አንደኛ ቤት ውስጥ ከነበሩት የጂሆቫ አማኞች መካከል በአውራ ጎዳና ግንባታ ምሩቅ የነበረ ምሁር ሰውነቷቸውን ቀፏቸው ነበር። ሊገሉን ነው በማለት ሲናገሩ የሰማቸው ሰው አለ። የታሪክ መምህር የነበረው የኢህአፓው ጌታቸው ኩምሳም ለየቅርብ ሰዎቹ ካልገደሉን ሊሆን የሚችለው ሌላ እስር ቤት ሊወስዱን ነው ብሏቸዋል። የኢህአፓ ልጆችን እንኳ ትተን ሃይማኖተኞችና አንድ የአእምሮ ህመምተኛ የተቀላቀሉበት ጥሪ ስለነበር ሰው እንዴት ከሰባት ዓመት በላይ ታስሮ ይገሉኛል ብሎ ያስባል? ያም አለያ መስከረም 24 ቀን በዚህ ግራ ባጋባ ሁኔታ ውስጥ ነበር መሽቶ የነጋው። በመንግስቱ ቅዳሜ መስከረም 25 ቀን የተጠሩት ሰዎች እንደገና ተጠሩ። ከዚያ ሁሉንም እንደ መደበኛ ተፈቺ የፖለቲካ እስረኛ በመኪና አሳፍረው ወሰዷቸው። ያን ቀን የእስረኞቹ መጨረሻ ሊታወቅ ስለማይችል እሁድን መጠበቅ ግዴታ ነበር። እሁድ መስከረም 26 ቀን የተለመደው የቤተሰብ ጥየቃ ቀን ነበር። የእስር ቤቱ በር ሲከፈት ጥሪው የፍቺ ከሆነ ከተፈቱት መሃል ቢያንስ አንድ ሁለቱ ዜናውን ለማብሰር ይመጣሉ በሚል በርካታ እስረኞች ወደ ዘመድ መጠየቂያው አጥር አቀኑ። የቅጥር ግቢው በር ሲከፈት ጠያቂዎች መግባት ጀመሩ። ለጥየቃ ከመጡት በመጀመሪያው ሰልፍ ላይ የነበሩት የደን ልማት ሰራተኛው የነበረ ልጅ አባት ነበሩ። የልጃቸውን ስም ተናገሩና ጥሩልኝ አሉ። አልተፈታም እንዴ? ትናንት እኮ ከሌሎች እስረኞች ጋር ተወስዷል አሏቸው ጓደኞቹ። ለቤት አልመጣም። የት ነው የወሰዱት? አሉ አባት። እዚህ ወይ እዚያ የሚላቸው ጠፋ። ከደርጎችና ከእግዚአብሔር በስተቀር ማን ያውቃል? ማንም። እየተከታተሉ የሌሎቹ እናቶች፣ አባቶች፣ ሚስቶች፣ እህቶችና ወንድሞች ምግብና ቅያሪ ልብስ በመያዝ ተራ በተራ ጎረፉ። ተመሳሳይ ጥያቄ፣ ተመሳሳይ መልስ። የሁሉም ቤተሰብ ሁኔታ ተመሳሳይ ነበር። 6 7 እና 8 ዓመት በእስር የማቀቁ ልጆቻቸው፣ ወንድሞቻቸውና ባሎቻቸው የሉም ሲባሉና የት ሄዱ ብለው ሲጠይቁ መልስ ሲያጡ ምን ሊሰማቸው እንደሚችል ከነሱ ሌላ ማን ሊረዳው ይችላል? ግማሾቹ የቤተሰብ አባላት የሚይዙትና የሚጨብጡትን በማጣት የያዙትን ምግብና ልብስ እፊታቸው ላገኙት እስረኛ ሰጥተው ያን ሰዎቻቸውን የዋጠ ግቢ በፍጥነት ለቀው ወጡ። አንዳንዶቹ ደግሞ ፍጹም ደንዝዘው ምንም መልስ ሳይሰጡ የያዙትን ይዘው እግራቸውን እየጎተቱ በዝግታ በመሄድ ከዓይን ተሰወሩ። አንድ ሁለቱ የሰሙትን ማመን ተስኗቸው እዛው የቆሙበት ለረጅም ጊዜ ቆመው ቀሩ። አንድ እናት ደግሞ የያዙትን ምግብና ፍራፍሬ እጃቸው እየተንጠባጠበ መሆኑን እንኳን ሳያውቁ بدم نفس بمرامد لاندنا لمچرشا گزي كرچلدين لقاو وتو مسكرم 25 كان 1978 عامت امرت كاديس ابابا وني بيت بتشاتوس جو يتگدلو يهابا لجوج يتاچو كمسا يوحنس گرماچو نگوسي اونتو كبر هايلي مادي كمال يتاچو اسفا سليمان محمد سلمون گرما تشاله وندمو تيودروس اسفاو زريون بنتي اما گيتانا تسفاي گبر مريم اسفا رگاسا عالم كيدانينا زودو هايله ميكائيل نبرو يجوفا مانيوش دمو اتو وندمو دبلا اتو كابا ايانا ادرا تشومه گبر يوحنس ادهانوم اشتو مندانا كاسا گبر مدهن نبرو بهولاند تسماو كواهني بيت كتوسدو سوش بتچماري يديو يوياننا يشابع عبالات ناتشو يتبالوتن كتلياي اثر بيب بمامتات ماكالاوي انت بيتو ستاسكم متواتشو متقلالاو ود اربا يميونوتن نيان يرجم ازي اسرنوش يزيان ولت بغمت ايجانكو قدلواتشو كبزو عمد بوهالام موتو السانيوشو الناس فالساميوشو يدرق سووي تكسو لفرد بقربو بطوقت مسكرم هاي امست شيزت اي متو سباس منت تسر بيت او ستوس لقدلواتشو سووي سيتايقو انداتشوم انناوكم الو بوبتو يكيبيا وهني بيتو اجازاشي نبروت ابرايانا نبرو جنرالو كرتشلي نبرون ملكن دي كاير جبيو ملكن دي الشاشال امام رشاتكو عموشن دي سفافو يفلقو نبري بالال انام انيهو جنرال كولوني المنقستون بمسامن وهني بيتون اندي قوبينيو تايقو تبالا بزيما سرد يكيبيا سرسنيوش بارتي وانا تاهي የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ ኮሎኔል መንግስቱ ወደ ወህኒ ቤት ለጉብኝት እንደሚመጣ ተወራ። ከጉብኝቱ ይልቅ ዝግጅቱ እስረኛውን ፍዳ ሳየው። ግቢውን ጥረጉ፣ አበባ ተከሉ፣ የእስር ቤት ክፍሎችን አጽዱ፣ መሬት ቆፈሩና ደልድሉ፣ ወጥ ቤቱን ቀለም ቀቡ፣ የወፍጮ ቤቱን አዋራ አራግፉ ሲባል ከረመ። መደበኛ የቀን ተቀን ስራዎች እስቲ ተጓጎሉ ድረስ እስረኛውን አመሱት። የሚገርም ትዕይንት ነበር። ሞገድ ሞራል ገንቢ ድርጅት የሚባሉት መልካም ዜናን የሚፈጥሩና የሚያነፈንፉ እስረኞች ደግሞ እንዲህ አይነት ድባብ ይመቻቸዋል። ኮሎኔሉ የፖለቲካ እስረኛ የሚባል እዚህ ግቢ እንዳላይ ብሏል እያሉ የእስረኛውን ሆድ በተስፋ ለመሙላት ሞከሩ። ሞገድ በዚህ ብቻ መች በቀዋል ጓዱ እያንዳንዱን ቤት ለሚጎበኙ ምግብ ሊቀየር ነው፣ አንሶላ ሊሰጥ ነው፣ አዲስ ልብስም ሊታደል ነው አሉ። ከግቢው ጽዳቶች እስረኛውን የሚጠቅም አንድም ነገር ሳይደረግ መንግስቱ ኃይለ ማርያም ሻምበል ፍቅረ ስላሴንና ሌተና ኮሎኔል ፍሳን አስከትሎ መጣ። ወዲያው እስረኞች ከቤቶች እንዳይንቀሳቀሱ ተደረገ። ግቢው የተወረረ ያህል ረጫለ። ከምግብ ቤትና የማምረቻ ሰራተኞች የትምርት ቤት ኃላፊዎችና ዋና ካቦች ብቻ በስራቸው ላይ ተገኙ። ወሳኝ የሆነ ስራ ይልላቸው የወህኒ ቤቱ ተከታታዮች የስራ ገበታቸው ላይ እንዳይገኙ ረፍት ተሰጣቸው። ኮሎኔሎቹና ሻምበሉ የጎበኙት የእስር ቤቱን አስተዳደር የማምረቻ ተቋማትንና የትምርት ክፍሎችን ነበር። በጎበኙት ሰዓት ያገኙአቸውን ጥቂት እስረኞችን ጥያቄ ጠይቀዋል። ምን አርገህ ነው ታሰርከው? ስንት ጊዜ ታሰርክ አይነት ጥያቄ ነበር። በመጨረሻ እስረኞችን ወክሎ ንግግር ያደረገው ከደርግ አጋር ድርጅቶች አባላት አንዱ የነበረው የህግ ምሁር ነበር። ጓድሊ ከመንበር እኔ ከዚህ በፊት ከነዚህ የኢሃፓ አባላት ጋር ሳላውቃቸው ደም ተቃብቻለሁ። አሁን ግን አብሬያቸው በቆየሁበት ጊዜ ፍጹም ኢትዮጵያዊ ሆነው ነው ያገኘኋቸው። ፍርሶራሶ እስር ቤቶች ትምህርት ቤት ይሆናሉ ያሉትን መመሪያ በተግባር የለወጡ እውነተኛ ኢትዮጵያውያን ናቸው። ለማመን ቢከብድም ተወካዩ ከላይ የተጠቀሰውን መናገሩ እውነት ነበር። ብዙዎች ስለ ኢሃፓ ልጆች የተሰማውን መናገሩና በኮሎኔሉ ፊት በድፍረት ኢሃፓን ማሞካሸቱ የሚገርም ብቻ ሳይሆን የሰውየውንም ጥሩ ሰብዕና ያሳያል ይላሉ። በጊዜ ለሁሉ እንዲል መጽሐፉ። መንግስቱ ኃይለ ማርያም ወህኒ ቤቱን ከጎበኘ በኋላ ሞገድ እንደገና ስራውን ጀመረ። የሁሉም የፖለቲካ እስረኛ ስም ይተላለፍ ተብሏል የሚል ወሬ ተሰራጨ። ከጥቂት ጊዜ በኋላ የፍቺ ወሬ ከእስር ቤት አልፎ አዲስ አበባ ከተማ ውስጥ እንደሰደደ ሰዓት ተሰራጨ። ጉዳዩ የሚመለከታቸው ቤተሰቦች ከታማኝ ምንጮች ወሬውን ሰማን ማለት ጀመሩ። በተለይ በእስር ላይ የነበሩ የከፍተኛ ባለስልጣናት ዘመዶች የፍቺው ነገር እውነት ነው አሉ። ዜናውን አስተማማኝ ያደረገው በእስር ላይ ካሉት ጥቂት የደርግ አጋር ድርጅት አባላት የተሰማው መረጃ ነበር። እንደነሱ አባባል ወሬውን የሰሙት ስልጣን ላይ ካሉ ጓደኞቻቸው ነው። ከለታት አንድ ቀን የተወሰኑ እስረኞች ተመርጠው የፖለቲካ እስረኞችን ስም ዝርዝር እንዲጽፉ ታዘዙ። ማዕከላዊ ምርመራ ድርጅት ያሰራቸውን ሰዎች አያውቅ ይሆን? ከልምድ እንደታየው የተገደሉ ልጆችን ለመፍታት ጥሪ ይደረጋል። የሞተንም እንደገና ለመግደል በየእስር ቤቱ ይፈለጋል። በዚህ ስሌት የማዕከላዊ ምርመራ ስማችሁን ጽፋችሁ ላኩልኝ ማለት አይገርምም። ለማንኛውም በትዕዛዙ መሰረት አንድም የፖለቲካ እስረኛ ሳይረሳ ስም ዝርዝር ተጽፎ ለወህኒ ቤቱ አስተዳዳሪዎች ተሰጠ። በታይፕ ተጽፎም ወደ ማዕከላዊ ተላለፈ። ለመዝጋቢ የኢሃፓ ልጆች ምስጋና ይግባቸውና በደረቅ ወንጀል የታሰሩ አንድ ሻለቃና አንድ ሻምበል ከኢሃፓ ልጆች ጋር ተቀላቅለው ተመዘገቡ። ግንቦት 23 ቀን 1978 ዓ.ም ከቀኑ 5 ሰዓት አካባቢ ከማዕከላዊ የተላኩ ሰዎች የተፈቺዎችን ስም ማስጠራት ጀመሩ። የሚገርመው የጥሪው ቅደም ተከተል ነበር። እስረኛው መዝግቦ በሰጣቸውና የወህኒ ቤቱ አስተዳደር ደግሞ በታይፕ ጽፎ ባስተላለፈው ቅደም ተከተል ነበር። ብዙዎች ገምተው የነበረው ስም ዝርዝሩን ወስደው ማዕከላዊ ካለው ስሞች ጋር ያመሳክሩታል ብለው ነበር። ግን እንደዚህ አልነበረም። እንዲፈቱ የተባለው እስረኛ ጽፎ የሰጣቸውን በሙሉ ነበር። ለዚህም ነበር ሁለት የደረቅ እስረኞች መከላከላቸውን ማዕከላዊ ያላወቀው። ለማንኛውም ጥሪው ቀጠለ፣ ግን በተከታታይ አልነበረም። የእስረኛውን ልብ ለማንጠልጠል ይመስላል። እስረኛው የተለመደ ተግባሩን ማከናወኑን ቀጥሏል። አንዳንዱ ድርጅቱ ላይ ሆኖ ያነባል፣ ሌላው ያን ቆሻሻ ወጥ ያጥባል። አስተማሪዎች ያስተምራሉ፣ ተማሪዎችም ይማራሉ። መዝናናት የፈለገ ቼዝ፣ ዳማና ስክራብል ይጫወታል። ጥሪው እየተቋረጠም ቢሆን ቀጠለ። የተጠሩት ልጆች በመቶዎች መቆጠር ሲጀምር ሁሉም እስረኛ ካለበት እየወጣ የእስረኛ መጠየቂያ አጥር ላይ ተኮልኩሎ ቆመ። ጥሪው አልቆም አለ። ለማመን ቢያስቸግርም አንድም የኢሃፓ ልጅ ሳይቀር ሁሉም ተጠራ። ወደ ኳስ ሜዳም ነጎደ። ከቦታው በስተቀር ስሜቱ በባህር ዳርቻ የሚታይ ፈንጠዝያ አይነት ነበር። ወደ ማዕከላዊ የሚያጓጉዙት መኪናዎች ከመምጣታቸው በፊት እንደ መብረቅ አስደንጋጭ ነገር ተፈጠረ። ከእስረኛው መካከል ስድስት እስረኞች አትፈቱም ተባሉ። ከዚህ በላይ ልብ ሊሰብር የሚችል ነገር ምን ይኖራል? ወሬውን የሰሙ እስረኞች እንፈታለን ብለው ማመን አቆሙ። መኪናዎቹ ወህኒ ቤት ለመድረስ ትንሽ ሲቀራቸው አትፈቱም ከተባሉት ከስድስቱ መካከል ለሁለቱ የኢሃፓ ልጆች ወዳጅ ደረሰላቸው። አንዱ የአባቱ ጓደኛ ኮሎኔል ናቸው። እድሜ ይስጣቸውና ከተፈቺዎች ጋር እንዲቀላቀል አደረጉት። ለሁለተኛው ልጅ ደግሞ የእስር ቤቱ ፖሊስ ነበረች፣ ለእስረኛው ቤተሰቦች ጎረቤት የሆነች። ያ ሁሉ እስረኛ ሲፈታ ለልጁ እናት ምን ልላቸው ነው ብላ ነው አሉ። ለአለቆቿ ነግራ ይሁን አይሁን አይታወቅም፣ ከተፈቺዎች ጋር ቀላቀለችው። እስረኞች መኪናዎች ላይ መጫን ጀመሩ። ቀሪዎቹን አራት ልጆች የሚታደጋቸው ጠፋ። አራቱን ልጆች ያስቀረው ማዕከላዊ ሳይሆን የወህኒ ቤቱ አስተዳደር ነበር። ምክንያታቸውም የተፈረደባችሁ ስለሆነ የእስር ጊዜያችሁን ጨርሱ የሚል ነበር። ይህን ግፍ አሳዛኝ የሚያደርገው በመፈታት ላይ ካሉት መካከል 10ና 15 ዓመት የተፈረደባቸውና ጊዜያቸውንም ያልጨረሱ ነበሩበት። የዚያ ትርጉም አልባ ጭካኔ ተጎጂ የሆነው የቆዩት አይና ለማረጋ፣ ታደለች ኃይለ ሚካኤል፣ ኤርሚያስ ኤልያስና ግርማ ወልደ ተንሳይ ነበሩ። ምን ተሰምቷቸው ይሆን? ቤተሰቦቻቸውስ ምን ብለው ይሆን? አልፍ የለም ሁሉም አለፈ። ዕጣ ፈንታቸው ሆኖ ከሌሎች ቢለዩም ቆይተው ተፈቱ። ጉዞ እንደተጀመረ زنبو يمايوك هايلينيا يقنبو الزناب اندقود وردا يتوسنا وسرنيا بكفت بيكاب مكينة لاي سلنبر بزناب رسولنا ببرد يتن كتكتو ما كلاوي درسو فما كلاوي يزاش كولونيل دقسان مكاينت درق مهاري مهولوننا يبدلوتن عبيوت اندكسو أساس سبواتشو يمي سماسرنيا قنال نبرم نالبات አብዮቱን በጓደኞቻችን ደምና ባሰቃቂው የእስር ዘመናችን ተሰናዋል ብለው ሳስቡ አይቀሩም። ድፍረቱን ትግስት ማጣት አይታወቅም እንጂ ልጆቹ ቅስቀሳው በቃን እንይዱበት ሲሉ ተሰምተዋል። በመጨረሻ የቀድሞ እስረኞች ተወካይ በእስረኛው ስም ምስጋና አቀረበ። ደማሳረጋም ኮሎኔል ለገሰ በሉ ወደየቤታችሁ አሉ። እኛ ልጆች እየተተለተሉ በደቂቃ ውስጥ መጀመሪያ የተበሰቡበትን አደረሽ ከዚያም ግቢውን ለቀው ወጡ። ወዳናው እንደ ጥምቀተ ባህር በከስታ የወጣቶች ወጀብ ተጥለቀለቀ። እግረኞችና ባለመኪናዎች ጥግጥግ ይዘው ትዕይንቱን በዝምታ ይመለከታሉ። ከላይ ከሰሜን አቅጣጫ የጉሙ ባዘቶ ተቆራል። በፍጹም ያልተጠበቀው የግንቦ ዝናብ እንደገና መጣው መጣው አለ። ከሰማይ የተጠመለመለ የመብረቅ ጅራት ቁልቁል ተምዘግዝጎ ብልጭ ሲልና የነጎድጓድ ድምጽ ሲያሰማ ልጆቹ ልብ ቢሉም ትጉዳይም አልጻፉት። እኛ የመጨረሻዎቹ የጓደኞቻቸው ደም የፈሰሰበትን የደቡብ የሰሜን የምዕራብና የምስራቅ አቅጣጫ ተከትለው በጸጥታ ነጎዱ። በወጣት ወጀብ ተጨናንቆ የነበረው የማዕከላዊ ጎዳናም ረጭ አለ። በቃ ተፈጸመ።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብቶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል ይጮህ አደም አጽምም ድምፅ አለው። ነጎድጓድ ድምጹም ይፋጃል አጥንቱ ህዝባዊ ነውና ስረ መሰረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮሃል ሰሚ ጆሮ ካለ አጥሙም ይናገራል። እንዲህ ብሎ ይላል መማር መማር እንዲህ ነው ወይ ደግሞስ መመራመር ታሪክ ማበላሸት አቅን ማልበሳት ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል አው ይናገራል እጅና እግራችንን በሰናሰል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስስበው ፍንጥጣ ገልብጠው በሻማ አቀጣጥለው ጨውነት ምሰውብን ጋዜጣ ጠቅልለው ክብር ተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃጅና ጓንሶነው ተራዮተኛ ያፋብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊ መብት ነው እኮ ጠይቀን የነን ጥያቄ ምዙ ወጠቅላላው እንዳነገበው ነው ዛሬም እንደስላንት በቁም የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው የአንድነትን ምቺ የገደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክተን ብሎ ማለት አረ ምን አይነት ነው እንዴት አይነት ቁዘት ድካሜን ማቃለል ታሪኬን ማጸፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ በንያ ማዳነ ውልጫፎ ብሱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ስርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያ ንብረት የደም ሐውልታቸው ድብልቅልቅ ያለውን ካጥንት ከስጋቸው ሲነካ ይጮኋሉ የአፓ እምነታቸው የአፓ ቤታቸው ትናንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ ነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተም ብያለ አልኩት አፈሩ አልከበደ ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደኮ ይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትመክሩ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወኙም ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሀውልቴን ተውት ባካችሁ አጽም የሚናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽም የሚናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል ጮ አጽምም ድምፅ አለው አዎ አጽምም ይናገራል
ላላ ፕሮግራማችን በዚሁ ይተካላል። ይህንኑ ፕሮግራም ነገጣዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ።